ከኦሮሚያ የተፈናቀሉ የአማራ ተወላጆች አቤቱታ። ከኦሮሚያ ክልል ቄለም ወለጋ ዞን ከስምንት ወራት በፊት እንደተፈናቀሉ የሚናገሩ የአማራ ክልል ተወላጆች ከሁለቱም ክልሎች መፍትሄ ማጣታቸውን ተናገሩ።
በስልክ ያነጋገርናቸውና በአሁኑ ሰዓት በአማራ ክልል በቆቦ ከተማ እንደሚገኙ የገለጹልን የተለያዩ ነዋሪዎች እንደሚሉት ከ33 ዓመታት በፊት በ1977 ዓመተ ምህረት በደርግ የስልጣን ዘመን ከተከሰተው አስከፊ ረሃብ ለማምለጥ መንግስት በወቅቱ ወለጋ እየተባለ በሚጠራው አካባቢ አሁን በቄለም ወለጋ ዞን ደምቢዶሎ ከተማ ጫንቃ፣ ዓለም ተፈሪ፣ መቻራ፣ ጨቆርሳ፣ ሐዋ ገላን በተባሉ ከተማና ወረዳዎች እንዲሰፍሩ ተደረጋቸው ነው። በዚህ ጊዜ ውስጥም ከአካባቢው የኦሮሞ ማህበረሰብ ጋራ ደስታና ሀዘን ተጋርተው ንብረት አፍርተው ኑሮም መስርተው ሲኖሩ እንደነበረ ነው። ነገር ግን በጥቅምት 16 2010 ዓ.ም ምረት በድንገት በተፈጠረ ግጭት ያንዳንዶቹ ቤታቸው ተቃጥሎ አንዳንዶቹ ደግሞ ቃጥሎ ወደነሱ እንዳይደርስ በፍርሃት አካባቢውን ለቀው መውጣታቸውና በአሁኑ ሰዓትም በአማራ ክልል ውስጥ መጠለያ አጥተው በችግር ላይ መሆናቸውን ይናገራሉ። ከደምቢዶሎ ዙሪያ ተፈናቅለው ሰሜን ቆቦ ወረዳ ውስጥ መሆናቸውን የሚናገሩት አቶ መሰለ ዝናቤን የተፈናቀሉበትን ምክንያት ጠይቂያቸው ነበር።
አንዴ በቃ ጨፍሮ ተነሳብን ህዝቡን ቤቱን በማቃጠልና ለማለት ህጻናትን በትምህርት ቤት በመደብደብና ቤት መኖሪያ ቤታችን በማሳደድ ከወንዝ ደግሞ ውሃ ሴቶች ቀድተው እንዳይጠጡ በመሰልሰል በተለያዩ ነገሮች ነው። በቃ በዚህ ነው ያባረሩን እና ብዙ ግፍ ደርሷን በሴቶች እና በህጻናት በአቅመ ደካሞች ከዛ እና እየሸሸን አወጣን። በቃ
ይሄ የሆነው ጥቅምት ስንት ነው?
የጀመረው መስከረም 16 ነው፣ ግን ጥቅምት ላይ ነው ህዝቡ ተነስቶ እየሸሸ ጫካ ለጫካ እየሸሸ በየትውልድ ቦታ የተመለሰው ማለት ነው። የሄደው ግን በ77 በመንግስቱ ኃይለማርያም ዘመን በዛታ ነው እዛ ሄደ እና ስክተሻ የሚባል ቦታ ነው። በዚያ ተሰብስቦ የነበረ ህዝብ ነው። በቃ ውጡ፣ ሀገራችን ልቀቁልን፣ ይሄ የኦሮሞ መሬት ነው ማለት ነው። እዚህ መልኩ ነው ያባረሩት። ያ ነገር አይደለም፣ አሁንም እንደቀጠለ ነው። እዛ
ከዚህ በፊት ይሄ ነገር ተከስቶ ያውቃል?
2006 ጀምሮ ነው እንደውም ትንኩሳውማ ቆይቷል። ከዛ በፊት ነው በ96 ጀምሮ ነው። 2006 ጀምሮ እስካሁንም በኃይለኛ የጠነከረ ነው የመጣ እና የህግ አካል የተባለ ደግሞ በዛ ውስጥ በዛ ዙሪያ ማለት ነው። አንዳችን ሂደት እናመለክት የክልሉ ፖሊስም ሆነ የክልሉ አድማ ቤታይ ምናምን ወደ ሀገራችሁ ይሄዱ፣ ምን ታዲያ ባህር ዳር ምናግቡ፣ ምን እናንተ እናድርግ ታዲያ እኛ ተቸገርን ይላሉ።
አቶ መሰለ ከተፈናቀሉበት ጊዜ ጀምሮ የሚያስጠጋቸው ፍለጋ በመንከራተት ላይ እንደሆኑ ገልጸው በድንገት ቤት አልባ ሆነን ቀርተናል ይላሉ። ከዛው አካባቢ ከሀዋ ገላን ወረዳ መፈናቀላቸውን የሚናገሩት ቆቦ ውስጥ እንደሚገኙ የገለጹልን አቶ በቀለ አባተ በበኩላቸው በደረሰባቸው ችግር ማዘናቸውን ገልጸው አሳሳቢው ጉዳይ ከዚህ በኋላ ያለው ነው ይላሉ።
ዞሮ ዞሮ የበላይ ችግር ነው፣ የአገዛዙ ችግር ነው። የህብረተሰቡ ብቻም ሳይሆን በተቀመጠው መሰረት ያው በክልል ስለተባለ ድሮ ሳይነቁ ነው እንግዲህ የ77 የተሰፈረው እና አሁን ደግሞ ሰው ሊበዛ ይወጡ ልነኑ አጠቃላይ ከዚያም ከዝንታ ሆን እኛ ውሃ ላይ ብንሆንም አሁን በጣም የሚያሳስበን ጉዳይ ከኋላ ላሉ ሰው ነው ህይወታቸውን ላላዳኑት ማለት ነው።
በአሁኑ ሰዓት ቄለም ወለጋ ዞን ውስጥ እንደሆነ የሚናገሩት አንድ የአካባቢው ነዋሪ የመፈናቀሉ ስጋት አሁንም አለ ይላሉ።
እርግጥ ስሜ ባይጠቀሱም አካባቢውንም ብዙም ባልጠቅሰው ለነገር ችግሩ ስለሚያሰጋን እኛ ከአማራ ክልል የመጣናና ሰዎች አንደበት ሰጋጣጋ ውስጥ የምንኖር ነና ብዙ ነገሮች ብዙ ችግሮች አለፉብን። እስካሁን በችግራችን ዙሪያ ላይ ይህ ነው ተብሎ የተጠየቅንበት ምክንያትም የለም። ጉዳዩ ምን ችግር እንደሆነ አልገባንም። አሁንም ራሱ ባለፈው ምክንያት በመያያዝ የሆነ ግለሰብ ቢሞት በዚያ ምክንያት አሁን ብዙ ቤቶች እየተቃጠሉ ነው ያሉት አሁን 21 በሚባል ሰፈራ ጣቢያ ላይ። ስለዚህ አሁንም ቀጠሮም ወደ እኛ ድረስ እየተረማመደ ስለሆነ ያው የኛ ችግሩ በጣም ተስፋ ቆርጠን የምንቀመጥ ነው። ጣል ቤት ለማውጣት ቦታ ያጣን ሰዎች ነና ስለዚህ ችግሩ በጣም ተስፋፍቶብናል።
ነዋሪዎቹ የሚሉት በባለስልጣናት በወረዳ ኃላፊዎችና በሌሎች ፖለቲካን በሚመለከታቸው አካላት መካከል የሚፈጠር ችግር በቀጥታ እኛ ደሃዎቹ ላይ ያርፋል ነው። ሰርተን ልጆቻችንን ማሳደግ አልቻለንም ይላሉ። ደምቢዶሎ እንደነበሩና ከተፈናቀሉ 8 ወራት ማስቆጠራቸውን የሚናገሩት በአሁኑ ሰዓት ወሎ ውስጥ እንደሚገኙ የገለጹት አቶ አሰፋ ይማም በወቅቱ የተከሰተው የማፈናቀል ችግር ከፍተኛ እንደነበረም ያስታውሳሉ። ለዚህ ደግሞ የአካባቢው ማህበረሰብ ብቻ ተጠያቂ ሊሆን አይገባም ይላሉ።
በአንዳንድ ባለማወቅ አሁን ኦሮሞ ዜና አደረገ ምናምን የሚል ሰው ሊኖር ይችላል። ግን ኦሮሞ ላይ ምንም የሚያደርገው ነገር የለም። የኦሮሞ ህዝብ ከማንም በላይ እንግዳ ተቀባይና አስተናጋጅ ህዝብ ነው። እኛም የጎዳን የባለስልጣን ችግር ነው እና በተለይ በሰዓቱ ላይ የነበሩት ባለስልጣኖች ቅስቀሳ ያነ ነው። ህዝቡም ይህን ለረጅም አመታት በአንድ ላይ የነበረ የተዛመደ የተጋባ ብሔረሰብ በአንድ ላይ የነበረውን በትንሽ ደቂቃ አፍራሽ ቡድን አስተሰት ያረፉት የነበሩት በወቅቱ ላይ ያሉ ባለስልጣኖች ይዘት እና በዛ ስበብ እኛ ግሳችን ይዘወታል እና ያወጡት አሁን ራሱ በጣም ችግር ውስጥ ናቸው። አሁን ያሉት
ወደ ሀገራችሁ ሂዱ የሚለውን ዘመቻ የከፈቱት የተወሰኑ ኃይሎች ከድርጊታቸው እንዳይታቀቡ የክልሉ ፖሊስም ሆነ አድማ በታኝ አሊያም የጸጥታ አካላት ያደረጉት መከላከልም ያሉትም ነገር የለም ይላሉ አቶ አሰፋ። ድርጊቱን በአካባቢው ማህበረሰብ የተፈጸመ እንዲመስል አድርጎታል ይላሉ።
የኦሮሞ እንዳትፊ ነገር ነው ታየው። ለምን ብትይ የነሱ በሰሩ ስራ ሆሆ ብሎ የማውቀው ድርዬ እያጠፋ ነው ያለው። ያን ድርዬ ግን የኦሮሞ ስም እያጠፋ ነው። ምን አለ ባያጠፉት? ጥሩ እየሰሩ ነው የኖሩ። ጥሩ ከሰባሰባት ጀምሮ አስቀልለውን ለማንኛውም የመጣውን እንዲረከቀ ይዝ ነበር ህዝቡ። ስሙን ገልግጦ ግን ዛሬ ሌላ ስም አስቀቡት። አንዳንድ ጥቅም ወዳድና ምንም የማያውቁ ድርዮች ጥሩ ስምና ጥሩ ዝና የነበረውን ህዝብ በዚህ በማረባ ነገር ለውሰው ወደ ተለያየ ነገር ለሀገራችን ትርምስ ውስጥ ማስገባት ብቻ ነው የሚቆጭ፣ ሌላ ነገር አይደለም። እኔ ንብረት ነው ቢቀሩ ይመጣ ምንም እንትን የለውም። በተሰቢ ጊዜ ወጥቻለ፣ ግን ለሌላው ሰው እዚያ ለሚኖሩ በጣም የሚያሳዝነኝ ያ ብቻ ነው። ገባ።
ተፈናቃዮቹ ዘመድ ወዳለበት አካባቢና ወደ ተወለዱበት ስፍራ መመለሳቸውን ገልጸው ባገኙበት መንገድ ላይ ተጠግተው ያለ ምንም መፍትሄ የሚንገላቱ እንዳሉ ይናገራሉ። የቆቦ ከተማ አስተዳደር ጽህፈት ቤት ኃላፊ አቶ አስረስ ባዩ በበኩላቸው በኦሮሚያ ክልል እየተፈናቀሉ ወደ ከተማው የሚመጡ ሰዎች ቁጥር እየጨመረ መምጣቱን ይገልጻሉ።
በብዛት ቁጥራቸው የዙሪያውም የከተማ አስተዳደሩም ስለሆነ በቁጥር ደረጃ አሁንም ከጊዜ ወደ ጊዜ እየጨመረ ስለሚመጣ በውልዬ ነው ብሎ መናገር የሚችልበት አጋጣሚ የለም። ከጊዜ ወደ ጊዜ እየጨመረ ነው። ይህ በሁለቱም ወረዳ ስለሚመዘገቡ እዚህ የሚመጡት እዚህ ይመዘገባሉ። በዙሪያው ደግሞ ለገዛዝና ለአስተዳደር እንድመች ራያ ቆቦ የሚባል ወረዳ ለሁለት ተከፍሏል። ከተማ አስተዳደሩን አምስት ቀበሌዎች አሉት። በዙሪያው ደግሞ 47 ቀበሌዎች አሉት። ደግሞ ሌላ ወረዳ አለ። በዚህ ውስጥ ያሉ ሰዎች ናቸው ሌሎቹ።
ተፈናቃዮቹን ሙሉ ለሙሉ መደገፍ ባይቻልም ከሌሎች ጋራ በመቀናጀት እየሰሩ መሆኑን ይናገራሉ።
እኛ ጋር የሚሰጠው ድጋፍ አሁን አጠቃላይ ያለውን ነገር በምግብ ዋስትና አማካኝነት መንግስት የሚደግፋቸውን የእህል እርዳታ፣ የብርድ ልብስና አንዳንድ ድሮችን እየረዳ ነው። ከዚህ በተጨማሪ ደግሞ የገንዘብ እርዳታ ከማህበረሰቡ በማሰባሰብ ማህበረሰቡ የራሱ ኮሚቴ አዋቅሮ በከተማ አስተዳደሩ ራሱ ኮሚቴ አዋቅሮ ከተማ አስተዳደራችን አመራሩ የመጀመሪያ ራሱን ግንባር ቀደም አድርጎ ከዚያ በማስቀጠል ደግሞ በከተማ አስተዳደሩ ያሉትን የማህበረሰብ ክፍል እንዲሳተፍበት ወጣቶች፣ ታዋቂ ግለሰቦችና ራሳቸውም ከተፈናቃዮች ወገኖችም ኮሚቴ የተዋቀረ ይህን አዋቅረን የገንዘብ ማሰባሰብ ስራ ይሰራል።
በጉዳዩ ላይ የኦሮሚያ ክልል መንግስት የኮሚኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮን ለማግኘት የእጅ ስልካቸው ላይ ተደጋጋሚ ሙከራ አድርገን ነበር፣ አይመልስም። የአማራ ክልልም የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ተመሳሳይ ሙከራ አድርጌ ነበር፣ ስልካቸው ስለማይመለስ አልተሳካም። በሌላ በኩል የአማራ ክልል አደጋና መከላከል ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊና ምክትል ኃላፊ አቶ አማረ ክንዴ ጋር ተደጋጋሚ የስልክ ሙከራ አድርገናል፣ ለእሳቸውም ስልክ አይመልስም። በሌላ በኩል አማራ ብዙሃን መገናኛ ድርጅት በሰጡት መግለጫ እስካሁን ከ1400 በላይ የሚሆኑ የቤተሰብ አባላት መፈናቀላቸውን አረጋግጠዋል። በሐዋ ገላን የሚገኙ አንድ ተስፋ ሀቃ የተባሉ ነዋሪ እርሳቸው ከሚኖሩበት አካባቢ የተፈናቀሉ የአማራ ተወላጆች እንደሌሉ ገልጸው ከሌላ አካባቢ የተፈናቀሉ መኖራቸውን መስማታቸውን ይናገራሉ።
ግን ከሌላ ቦታ የተፈናቀሉት ደግሞ በአንዳንድ የመንግስት ካድሬዎች ህዝቡን እያጋጩ ነው መሰለኝ። በኦሮሞና በአማራ መካከል የሚደረገው ማንኛውም ችግር እኮ በመንግስት የመጣ እንጂ በኦሮሞና በአማራ መካከል የሚደረግ ግጭት አይደለም። በእያንዳንዱ ህዝብ ተጽናኘ የዱሮ ታሪክ አለው። ስለዚህ በእኛ በኩል በኦሮሞም በአማራም በኩል ምንም ችግር የለውም። ግን በመንግስት ካድሬዎች አንዳንድ ጊዜ ችግር ሊፈጠር ይችላል። ይሄ ደግሞ እነሱ የስልጣን ጊዜያቸውን ለማራዘም ህዝቡን እያጋጩ ነው መሰለኝ። አላዛ ምንም በህብረተሰቡ መካከል ምንም ችግር የለም።
በአሁኑ ሰዓት የአማራ ክልል ባህር ዳር ከተማን ጨምሮ በተለያዩ ከተሞች ውስጥ ከኦሮሚያ ክልል የተለያዩ ቦታዎችና አካባቢዎች እንዲሁም ከቤንሻንጉል ጉምዝ የተፈናቀሉ የአማራ ተወላጆች የመልሶ መቋቋም ጥያቄን እያቀረቡ መሆኑን ስንዘግብ መቆየታችን ይታወሳል። በሌላ በኩል ከአማራ ክልል የተፈናቀሉ የትግራይ ተወላጆችን በተመለከተም ዘገባ ማቅረባችን ይታወሳል። ከሶማሌ ክልል የተለያዩ ቦታዎችም የተፈናቀሉ 1 ሚሊዮን የኦሮሞ ተወላጆች በተለያዩ መጠለያ ጣቢያዎች ውስጥ በችግር ላይ እንደሚገኙ ያነጋገርናቸውን ተፈናቃዮች ጠቅሰን መዘገባችንም አይዘነጋም። በአጠቃላይ መፈናቀልን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናና በባህር ዳር ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር የቢዝነስና የኢኮኖሚክስ ኮሌጅ ዲን የሆኑትና ከዚሁ በአማራ ክልል ከነበረ መፈናቀል ጋር ከሚመለከታቸው አካላት ጋር ኮሚቴ ሆነው ሲሰሩ የነበሩትን ረዳት ፕሮፌሰር አቶ ጌትነት አለማውን አነጋግሬ ያጠናቀርኩትን የክፍል ሁለት ዘገባ በነገው ምሽት መለሰበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።